ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ መስከረም 24 2010 ዓ ም ዝግጅታችን ጀመረ።
ጤና ይስጥልን ክቡራትና ክቡራን፣ እንደምናመሻችሁ። አስተናጋጆቻችሁ ሰሎሞን አባተና
ቆንጂት ታዬ ነን። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴርና በኢትዮጵያ የሚገኘው የአሜሪካ ኤምባሲ ያዘጋጁት በግብርና ላይ የተሰማሩ አፍሪካውያን ሴቶች የልምድ ልውውጥ መድረክ ዛሬ አዲስ አበባ ላይ ተከፍቷል።
That's one of them. And hopefully the women here today can come away with that network there. And then also
ያ የተጠቀሰው ከዓላማዎቹ አንዱ ነው። እዚህ የተሰባሰቡት ሴቶች ይህንን የራሳቸው መረብ እንደሚፈጥሩ ተስፋ እናደርጋለን።
የዩናይትድ ስቴትስ ግብርና ሚኒስቴር በኢትዮጵያና በአፍሪካ ተወካይ ማይክል ፍራንኮ ናቸው የሰማችኋቸው። በአብይ ርዕስ ዘገባ ይዘናል። ለአርዕስተ ዜናው ቆንጂት።
ሶማሊያዋ ቦሳሶ ከተማ ለደረሰ አንድ ጥቃት የእስልምና መንግስት ብሎ ራሱን የሚጠራው ቡድን ኃላፊነት ወሰደ። መካከለኛው ምስራቅ የሚገኙ ስደተኞች ክረምት መግባቱ ያሰጋቸዋል ሲል የተባበሩት መንግስታት የስደተኞች መርጃ ድርጅት ዩኤንኤችሲአር አስጠነቀቀ። የሚሉትና ሌሎችም አሉን።
አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ሶማሊያዋ ቦሳሶ ከተማ ውስጥ ለደረሰ አንድ ጥቃት የእስልምና መንግስት ብሎ ራሱን የሚጠራው ቡድን ኃላፊነት መውሰዱ ተሰምቷል። የሶማሊያ ባሪ ክፍለ ግዛት ፖሊስ አዛዥ ኮሎኔል ዩሱፍ ሁሴን ለቪኦኤ የሶማልኛ አገልግሎት በሰጡት ቃል በጥቃቱ አንድ ሰው ተገድሎ ሁለት ሌሎች መቁሰላቸውን ገልጸዋል። እማኞች እንዳሉት ሁለት ታጣቂዎች ሰው የሚበዛበት የከተማዋ መስቀለኛ መንገድ ዳር የሚገኝ የቡና ቤት ውስጥ ገብተው በከፈቱት ተኩስ አንዱን ፖሊስ ትከሻው ላይ መትተው አቁስለውታል። የእስልምና መንግስት ቡድን ኃላፊነት የወሰደ ሲሆን ለዚህ ጥቃት ቡድኑ በዚህ የአውሮፓውያን ዓመት ብቻ ቦሳሶ ውስጥ ለደረሱ ጥቃቶች ኃላፊነት ሲወስድ ይህ የትናንቱ ሶስተኛው መሆኑ ነው።
መካከለኛው ምስራቅ ውስጥ የሚገኙ በሚሊዮኖች የሚቆጠሩ ስደተኞች ክረምት መግባቱ ያሰጋቸዋል ሲል የተባበሩት መንግስታት የስደተኞች መርጃ ዩኤንኤችሲአር አስጠነቀቀ። ሶሪያ፣ ኢራቅ፣ ቱርክ፣ ሊባኖስ፣ ዮርዳኖስና ግብፅ ውስጥ የተጠለሉ ስደተኞች አስፈላጊውን እርዳታ ለማድረስ ገንዘብ በጣም አስፈላጊ መሆኑን ድርጅቱ ጠቅሷል። ከዩኤንኤችሲአር ዋና ጽህፈት ቤት ጄኔቫ ሊሳ ሽላይን ዘግባለች። ትዝታ ብላችሁ ታቀርበዋለች።
የተባበሩት መንግስታት የስደተኞች መርጃ ድርጅት ዩኤንኤችሲአር እንደሚለው ወደ 15 ሚሊዮን የሚጠጉ ሶሪያውያንና የኢራቅ ስደተኞች እንዲሁም ከመኖሪያዎቻቸው የተፈናቀሉ የተለያዩ አገሮች ዜጎች በስድስት ሀገሮች ውስጥ ተጠልለው ይገኛሉ። ከነዚህ ወደ 4 ሚሊዮን የሚሆኑት በመጪው ከባድ ክረምት መጠለያ ስለሌላቸው ለአደጋ ተጋልጠዋል። ሆኖም ከነዚህ ከአራቱ አንዱ ብቻ ነው እርዳታ የሚያገኘው ይላል ዩኤንኤችሲአር። የመንግስታቱ ድርጅት ከጠየቀው 245 ሚሊዮን ዶላር ሩቡን ብቻ እንዳገኘ ጠቅሶ መጠለያ የሌላቸው ስደተኞች እጅግ ቀዝቃዛ የአየር ጠባይ፣ በረዶና ከባድ ዝናብ ለደህንነታቸው ያሰጋል ብሏል። የዩኤንኤችሲአር ቃል አቀባይ አንድሬ መሴኔች ይህን ከባድ ክረምት ለማሳለፍ ገንዘብ ያስፈልጋል። ስለዚህ የብዙ ስደተኞች ቤተሰቦች ደግሞ ቤተሰቦቻቸውን ለመታደግ አደገኛ እርምጃ ሊወስዱ ይችላሉ ካሉ በኋላ በዚህ ሁኔታ ሴቶችና ልጆች ለብዝበዛ አደጋ ተጋላጭ እንደሆኑ ለቪኦኤ ገልጸዋል።
You can easily imagine what people are willing to resort to.
ሰዎች ጭንቅ ውስጥ ሲገቡ ምን ሊያደርጉ እንደሚችሉ መገመት ይቻላል። ሕፃናትን ለሥራ ማሰማራት፣ በልቶ ለማደር በሴተኛ አዳሪነት መሰማራት፣ እነዚህ እንግዲህ ስደተኞች ለራሳቸውና ለልጆቻቸው የዕለት ጉርስ እንዴት አይነት አደገኛ እርምጃ እንደሚወስዱ ያሳያሉ። እዚሁ ካምፕ ውስጥ ያለ ዕድሜ ጋብቻም ሊፈጸም ይችላል።
የተባበሩት መንግስታት የስደተኞች መርጃ ድርጅት ዩኤንኤችሲአር ለስደተኞቹና ለተፈናቀሉ ሕዝቦች በክረምቱ ወራት እርዳታውን በገንዘብና እንደ ብርድ ልብስ ባሉ አልባሳትና መጠለያዎች መልክ እንደሚያድል ገልጿል።
የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ባለፈው እሁድ ቢያንስ 58 ሰዎች በነፍሰ ገዳይ ጥይት ወደ ተገደሉባት ላስ ቬጋስ ሄደዋል። ታጣቂው በሙዚቃ ትርኢት ላይ በነበሩ ታዳሚዎች ላይ ተኩስ ለምን እንደከፈተ ምርመራው ቀጥሏል። ሚስተር ትራምፕ ዛሬ ጠዋት ወደ ላስ ቬጋስ ከመሄዳቸው በፊት በሰጡት ቃል አክብሮታችንን ልንገልጽና በአጭር ጊዜ ውስጥ ይህን የመሰለ ግሩም ሥራ የሰሩ የፖሊስ አባላትን ልናመሰግን እንወዳለን፣ እንሄዳለን ብለዋል። አስከትለውም ስለ ጥቃቱ ብዙ መረጃ እያገኙ ነው፣ በጊዜው ይገለጻል፣ በግሌ እጅግ በጣም አዝኛለሁ ብለዋል። ፕሬዚደንቱ 58 ሰዎችንና ራሱን የገደለውን አጥቂ የታመመ የታወከ ሰው ብለውታል። ስቴፈን ፓደክ የተባለው የ64 ዓመቱ አጥቂ ምን እንዳነሳሳው ፖሊስ በሚገባ ይደርስበታል፣ በቀጣዮቹ ጥቂት ቀናት ውስጥ ብዙ መረጃ እናገኛለን ሲሉ የክላርክ ወረዳ ፖሊስ ጆ ሎምባርድ ገልጸዋል።
ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን ስራቸውን ሊለቁ ተቃርበዋል በሚል የወጡ ዘገባዎችን እያስተባበሉ ናቸው። ሚስተር ቲለርሰን ዛሬ ረቡዕ በሚኒስቴር መስሪያ ቤታቸው ለጋዜጠኞች በሰጡት መግለጫ ጥቂት ነጥቦችን ግልጽ ለማድረግ ያህል ምክትል ፕሬዚደንቱ ስራዬ ላይ እንድቆይ እኔን የሚያግባቡበት ምንም ምክንያት የለም፣ ምክንያቱም መጀመሪያ ነገር ልለቅ ፈጽሞ አስቤው አላውቅምና ሲሉ አስረድተዋል። ለወራት ውጥረት ውስጥ የከረሙትና በፕሬዚደንት ዶናልድ ትራምፕም እየተበሳጩባቸው ነው የሚባሉት ቲለርሰን በዓመቱ መጀመሪያ ላይ ስራቸው ሊለቁ ተቃርበው ነበር። ስራቸው ላይ የቆዩት ምክትል ፕሬዚደንት ማይክ ፔንስ አግባብተዋቸው ነው የሚል ዘገባ ኤንቢሲ ቴሌቪዥን በዛሬው ዕለት ነው ያወጣው። ሚስተር ቲለርሰን ባለፈው ሐምሌ ወር በመከላከያ ሚኒስቴር ከሌሎች ከፍተኛ ባለስልጣናት ጋር ከተካሄደ ስብሰባ በኋላ ፕሬዚደንቱን ጥቅስ ደደብ ብለው ገልጸዋቸዋል ሲልም ዘገባው አክሏል። ዛሬ ስለዚህ አባባል የተጠየቁት ሚኒስትሩ እንዲህ ያለ የወረደ ነገር ውስጥ አልገባም ሲሉ ምላሽ ሰጥተው ይልቁንም የፕሬዝደንቱን የውጭ ፖሊሲ ግቦች አድንቀዋል፣ ፕሬዝደንቱንም እንደሚደግፉ አጥብቀው ገልጸዋል። ዛሬ በትዊተራቸው ጉዳዩን ያነሱት ሚስተር ትራምፕም ኤንቢሲ ኒውስ ፌክ ኒውስ፣ የኤንቢሲ የውሸት ዜና፣ ከሲኤንኤን የባሱ ቀጣፊዎች፣ የጥሩ ዜና አቅራቢዎች ማፈሪያ ሲሉ ገልጸዋል። የኤንቢሲ ቴሌቪዥኑ ዜናና የሚስተር ቲለርሰን መግለጫ የወጣው ከጥቂት ቀናት በፊት ሚስተር ቲለርሰንን በሚያሳጣ መልኩ ፕሬዚደንት ትራምፕ ከሰሜን ኮሪያ መሪ ጋር ለመደራደር ጊዜውን በከንቱ እያጠፋ ነው ማለታቸውን ተከትሎ ነው። ፕሬዚደንቱ በተከታታይ ባወጧቸው የትዊተር ጽሁፎቻቸው ባለፈው ሰሞን ቲለርሰን በከንቱ አትድገም፣ ማድረግ ያለብንን እናደርጋለን ማለታቸው ይታወሳል።
በከባዱ የውቅያኖስ ማዕበልና ዝናብ በሀሪኬን ማሪያ የተጎዳችው የዩናይትድ ስቴትስ ግዛት ፖርቶሪኮ እንድታገግም ዕዳዋ ሊሰረዝላት ይገባል ሲሉ ፕሬዚደንት ዶናልድ ትራምፕ ቢናገሩም የዋይት ሀውስ የበጀት ዳይሬክተር ማይክ ማልቫኒ ግን ፌዴራሉ መንግሥት የደሴቲቱን ዕዳ እንደማይከፍል ዛሬ አስታውቀዋል። አስተዳደሩ ለዩናይትድ ስቴትስ የተወካዮች ምክር ቤት የገንዘብና ሌላም እርዳታ እንዲደረግላት ሐሳብ ያቀርባል እንጂ ዕዳዎቿን አንከፍልም ሲሉ ለጋዜጠኞች ገልጸዋል። ፕሬዚደንት ትራምፕ ትናንት ፖርቶሪኮ ዋና ከተማ ሳን ሁዋን ጉብኝታቸው ላይ ከፋክስ ኒውስ ጋር ባደረጉት ቃለ ምልልስ የፌዴራሉ መንግሥት ባለሥልጣናት የደሴቲቱን የዕዳ ሁኔታ እንደገና እንደሚገመግሙ ገልጸው መሰረዝ ይኖርብናል ብለዋል። ፕሬዚደንቱ በዚህ አባባላቸው መንግሥት የዕዳ ማቅለያ ሊረዳት ይሁን ወይም መዋዕለ ነዋይ አፍሳሾችን ለኪሳራ በሚዳርግ መልኩ የዕዳ ማስተካከያ ሊያደርግላት ግልጽ አላደረጉም። በተደጋጋሚ ግን ደሴቲቱ እንዳታገግም የዕዳው ጉዳይ ትልቅ እንቅፋት መፍጠሩን ገልጸዋል። ይህ በዚህ እንዳለ ዋይት ሀውስ ለፖርቶሪኮና ለሌሎችም በተፈጥሮ አደጋዎች ለተመቱ አካባቢዎች ኮንግረስ የ29 ቢሊዮን ዶላር እርዳታ ጥቅል እንዲፈቅድ ለመጠየቅ እየተዘጋጀ መሆኑን ስማቸው ያልተገለጸ የቤተ መንግስቱ ምንጮች ጠቁመዋል።
አድማጮች ቅርታ
አበቃ።
ይህ ከአሜሪካ ድምጽ ራዲዮ ጣቢያ ባጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርትስ በ25 ሜትር ባንድ በ12110 እና በ12140 ኪሎ ሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የረቡዕ መስከረም 24 2010 ምሽት ፕሮግራማችን ነው።
አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋግራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል።
የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴርና በኢትዮጵያ የሚገኘው የአሜሪካ ኤምባሲ ያዘጋጁት በግብርና ላይ የተሰማሩ አፍሪካውያን ሴቶች የልምድ ልውውጥ መድረክ ዛሬ አዲስ አበባ ውስጥ ተካሂዷል። መድረኩ በዘርፉ መሪ የሆኑ ሴቶች አዳዲስ የግብርና ቴክኖሎጂ እንዲለዋወጡና እንዲያሰራጩ እንደሚያግዝ ተገልጿል። እስክንድር ፍሬው ዘገባ ልኳል።
በግብርና ስራ ላይ የተሰማሩ አፍሪካውያን ሴቶችን በተለይም በዘርፉ መሪ የሆኑትን ማገናኘትና ልምድ ማለዋወጥ የዛሬው መድረክ ዓላማ መሆኑ ተመልክቷል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴርና በኢትዮጵያ የሚገኘው የአሜሪካ ኤምባሲ ናቸው መድረኩን ያዘጋጁት። ተሳታፊዎቹ አዳዲስና የፈጠራ ቴክኖሎጂዎችን እንዲለዋወጡና የግብርና ስራቸውን እንዲያሻሽሉ ማገዝም የመድረኩ ዓላማ ነው። መረብ እንዲፈጥሩና ግንኙነታቸውንና የልምድ ልውውጣቸውን እንዲቀጥሉ ማስቻልም ከመድረኩ ዓላማዎች መካከል ይጠቀሳል። የዩናይትድ ስቴትስ የግብርና ሚኒስቴር የኢትዮጵያና የአፍሪካ ህብረት ተወካይ ማይክል ፍራንኮም ለአሜሪካ ድምጽ እንዳብራሩት ደግሞ መድረኩ ከዚህም የበለጠ ግብ እንዲያሳካ የታሰበ ነው።
That's one of them. And hopefully the women here today can come away with that network there and then also
ያ የተጠቀሰው ከዓላማዎቹ አንዱ ነው። እዚህ የተሰባሰቡት ሴቶች ይህንን የራሳቸው መረብ እንደሚፈጥሩ ተስፋ እናደርጋለን። ረዘም አድርገንም ደግሞ ያሰብን ነው። አንዳንዶቹ ደግሞ የተወሰኑት አውቃለሁ 75 የዩኒቨርሲቲ ትምህርታቸውን እየጀመሩ ላሉ ተመራማሪ ሳይንቲስት ወይም በመግብ ዘርፍ ለመሰማራት ለሚመኙ አራአያና ምሳሌ ለመሆን የሚችሉ ናቸው። እናም ጎላ ብሎ በመታየት ሌሎች ሴቶችን ወደዚህ ዘርፍ ለመሳብ የተስፋና የጉጉት ምንጭ እንደሚሆን እንጠብቃለን። ምክንያቱም እጅግ አስፈላጊ ሆኖ ይስማናልና ነው። ግብርና ከአገሪቱ ኢኮኖሚ 40 ከመቶን ያበረክታል። አገሪቱ በግብርና ምርት ላይ የበለጠ እሴት ለመጨመር በፈለገች ቁጥር የበለጡ እድሎች ይኖራሉ። በፋብሪካ ምግብ ማምረት ሊሆን ይችላል ወይም ግብአቶችን በማቅረብ ሊሆን ይችላል። ሴቶች በዚህ ሰንሰለት ተቃሚ ምን አልጫወቱ የሚችሉባቸው በርካታ ድሎች አሉ።
በመድረኩ የቀረቡ ጽሑፎችና የተንሸራሸሩ ሐሳቦች ፖሊሲ አውጪዎችና ውሳኔ ሰጪዎች ዘንድ እንዲደርሱ ይጠበቃሉ። ማይክል ፍራንኮም ይመልሳሉ።
I don't know that we thought about, you know, trying to influence policy makers at this point.
በዚህ ደረጃ ፖሊሲ አውጪዎችን ማሳመኑን በተመለከተ ማለቴ ነው እንዳሰብንበት አላውቅም። የተወሰነው ነገር ሴቶችን የበለጠ ወደ ግብርና ዘርፍ ከማምጣቱና በዚያ ዘርፍም እነርሱን ከመርዳት አንጻር ከያዙት እቅድ ጋር ሊጣጣም ይችላል። ግን ደግሞ ቀደም ሲል ለተናገርኩት ልመለስና ዓላማው ለሴቶች እድል መስጠት ነው። ምክንያቱም አቅም እንዳላቸው ከተሰማቸው በመንግሥት ውስጥ ያሉትን ውሳኔ ሰጪዎችና ፖሊሲ አውጪዎች ማሳመን ይችላሉ። ያንን በማድረጋቸውም ሴቶች በአጠቃላይ የበለጠ አቅም እንደሚፈጥሩና የበለጠ እድል እንደሚያገኙ ተስፋ ይደረጋል።
ተሳታፊ የነበሩ ሴቶችም መድረኩ በርግጥም አስፈላጊ በሆነ ርዕስ ላይ ማተኮሩን ገልጸዋል። የሃዲያ የዘር ምርትና አግሮ ኢንዱስትሪ ኩባንያ እንደዚሁም የአበባና የአትክልት ኩባንያ ባለቤት የሆኑት ወይዘሮ ሃዲያ ጉንጂ ከነዚህ አንዷ ናቸው። በግብርና የተሰማሩ ኢትዮጵያውያን ሴቶች ከወንዶች የበለጡ ፈተናዎችን እንደሚጋፈጡ በማብራራት ይጀምራሉ።
ገለጻው ላይ ልክ እንደነገሩት ኢትዮጵያ ውስጥም ዌስት አፍሪካ ቡርኪና ፋሶ አይነት አለ። የመሬት ባለቤትነት ነው ትልቁ ክፍተት። ከዛ ላይ ደግሞ ሩራል ኤሪያ ውስጥ ስታይ ሴቶቹ ብዙውን ኩትከታውን፣ ተከላውን፣ ትልቁን ትንሹን ይሄ አስቸጋሪውን ስራ ሁሉ የሚሰሩ ሴቶች ናቸው። ግን ወይስ የላቸውም። ባለቤትነቱ ወንድ ነው፣ የሚሸጠው እሱ ነው። በገንዘብነቱ ኃላፊነቱ የላትም እና የሚያማርኬቲንግ ላይም ፓወር የላቸውም። ይሄ ላይ ነው ብዙ ትልቅ ክፍተት ያለው እና ጀንደር ውስጥም ብዙ ጊዜ መንግስትም ሌላም እርዳታ አለ ይባላል፣ ግን በጠቅላላው ነው እንጂ እንደተባለው ውስጥ ዲፕ ከላይ የፖሊሲውና የስራ አሰራር በጣም ልዩነት አለው።
ከፖሊሲ አንጻር ለውጦች እየተደረጉ ነው፣ ግን በተግባር ግን አሁንም ልዩነቶች ቀጥለዋል ነው።
በጣም በጣም አለ። ይሄ በሴቶች ብቻ ሳይሆን እንጀነራል በአግሪካልቸርም ስትል ፖሊሲው በጣም ቆንጆ ነው፣ ሁሉ ነገር ትክክል ነው። በመንግስት ደረጃ ከላይ ስታየው ጥሩ ነው እርዳታ፣ ምንም እንትንም ቢሉ ደጋፊም ናቸው። ግን ወደ ታች ስትወርድ በተለይ ሪጂኖች ውስጥ በጣም በጣም አስቸጋሪ ነው። ወረዳ ውስጥ ዋናው ፌዴራሉ ያለው አዲስ አበባ ነው፣ የምንነጋገሩ አዲስ አበባ ነው። ፖሊሲ ሜከሮቹ እነሱ ናቸው፣
ፖሊሲ አውጪዎቹ እነሱ ናቸው።
አዎ። እና የምንነጋገረው ግን ታች በወረዳ ውስጥ ናቸው። ወረዳዎቹ ለምሳሌ ዘር ምን ያህል ኢምፖርታንስ እንዳለው አንድ የወረዳ አስተዳዳሪ ወይስ ወረዳ ውስጥ ያለው ኢንቨስትመንቶች የግብርና አስተዳዳሪ ምን ያህል ጉዳት ያመጣል አንድ ሰው አንድ ነገር ሲከለከል የሚለውን አያዩ። ስለዚህ በግድ እዚህ መተንት መናገራል። ያ ነው ትንሽ ክፍተቶች አሉ። ፖሊሲ በጣም ቆንጆ ነው። መንግስት በጣም እየሞከረ ነው፣ ሴትን ለመርዳት ምን ለማድረግ በጣም እየሞከረ ነው። ግን ዋናው ጋፑ እንዳልኩ የወንድ ባለቤትነት አሁንም አልቀረም። በተለይ ገንዘቡን በመያዝ ላይ ውሳኔ በመስጠት ላይ የለችም ሴቷ። ይሄ ነው። ግን አሁን ብዙዎቹ እየሰሩ ነው፣ እንዲሁም እየረዳ ነው እና ወደፊት ጥሩ ይሆናል ብዬ ገምታለሁ።
ይሄ አይነት ወርክሾፕ የመጨረሻ ጥያቄ አደርገዋለሁ። አሁን እንደዚህ አይነት አውደ ጥናቶች አሁን በአሜሪካ ኤምባሲና በአሜሪካ የውጭ ጉዳይ መስሪያ ቤት ትብብር የተዘጋጀው ምን ጠቀሜታ ይኖረዋል? አሁን እዚህ የሚንጸባረቁ ሀሳቦች በምን መልኩ ነው ታች ሊወርዱ የሚችሉት?
እንግዲህ አሁን ያው ከፖሊሲ ሜከር እና ከግብርና ቢሮ ሰዎች እዚህ እንዳሉ ተስፋ አድርጋለሁ። በብዛት ያሉት ሪሰርች ቢሮ እና ፋርመሮች ብዙ ያሉ አይመስለኝም። የሴት ፋርመሮች ብዙ በጣም ጥቂቶች ነን እንዳየሁት፣ በሙሉ የመንግስት ሰራተኛ ሪሰርች ቢሮ ዩኒቨርሲቲ ውስጥ ምናምን ያሉ ናቸው።
የምርምር ሰዎች ናቸው?
አዎ፣ የምርምር ሰዎች ናቸው በብዛት። ስለዚህ ይሄንን ወደዛ ወደ ፖሊሲ ሜከሮቹ ያንጸባርቃሉ ብዬ ገምታለሁ። እና አብረውም ሰርተው ደግሞ የጂሙም ሆነ ሌላም ሆነ የትምህርት ነገር እና እንዴት እንደሚበረታታ እንትን ለማድረግ እና የሌላውን አገር ኤክስፔሪያንስ እያንጸባረቁ ነው። ይሄ ወደ ታች እንዲበተን ይረዳሉ ብዬ ገምታለሁ። እኛም ደግሞ ባየነው እና በምናደርገው ነበር እየተጻጻፍን እያደረግን የምንችለውን ነገር እናደርጋለን።
ዛሬ ሙሉ ቀን በተካሄደው መድረክ ከዩናይትድ ስቴትስ የመጡ የዘርፉ ባለሙያዎች ጽሑፎች አቅርበዋል፣ ውይይትም ተካሂዷል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን ለዘገባው እናመሰግናለን። ከአሜሪካ ድምፅ መጽሔትን ነው እያደመጣችሁ ያላችሁት። የተሰማው የዕለቱ አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል።
የመላ ኢትዮጵያ አንድነት ድርጅት ፕሬዚደንት ዶክተር በዛብህ ደምሴና የሰማያዊ ፓርቲ ሊቀመንበር አቶ የሸዋስ አሰፋ ሰሞኑን የሚገኙት አሜሪካ ውስጥ ነው። እነዚህ ሁለት ተቃዋሚ ፓርቲዎች ከሚለያየን ይልቅ የሚያመሳስለን ይበዛልና ብዙ እንቅስቃሴዎቻችንን አብረን እያከናወንን እንዲያውም በቅርቡ ወደ መዋሃድም ሳንሄድ አንቀርም እያሉ ናቸው። ለማንኛውም ለሁለት ወራት በሚዘልቀው የዩናይትድ ስቴትስ ጉዟቸው ለማከናወን ያሰቡት ምን ይሆን? አቶ የሸዋስ የሚሉትን እንስማ።
ሰማያዊና መያድ አብረው እንደሚሰሩ ይታወቃል። ለሶስት ጉዳዮች ነው የመጣ ነው። አንደኛ በሰሜን አሜሪካ ያለው የድጋፍ ሰጪ ማህበር ለማጠናከር፣ በተለይ የሰማያዊ የድጋፍ ሰጪ ማህበር አለ፣ ግን መኖር በሚገባው መጠን ለማድረግ እሱን። የመላ ኢትዮጵያ አንድነት ድርጅት ደጋፊዎች አሉ፣ ግን በማህበር ደረጃ አልተሰባሰቡምና እነሱን አሰባስበው የሁለቱም ፓርቲዎች በሰሜን አሜሪካ ጠንካራ ድጋፍ ሰጪ ማህበር እንዲቋቋም ማድረግ። ሁለተኛው በ2010 ዓ.ም እና ከዛ በኋላ የተጠናከረ ሰላማዊ ትግል ለማድረግ እቅድ አለን። ሁለቱ ፓርቲዎች ሌሎችንም ጋብዘን ትልቅ አገራዊ ፓርቲ የመፍጠር ህልም አለን እና ለዛ የሁሉም አይነት ድጋፍ ለማግኘት እና ሶስተኛው ደግሞ በኢትዮጵያ በሰብአዊ መብት አያያዝ አገሪቱ ባለችበት ሁኔታ የኢትዮጵያን ሁኔታ ለሚከታተሉ የኢትዮጵያ ወዳጅ ለሆኑ ሴናተሮችና ኮንግረስመን የኢትዮጵያን ሁኔታ የሰብአዊ መብትን አያያዝን በተመለከተ ከእነሱ ጋር ፕሮግራም ይዘን እቅድ ይዘን ለመነጋገር ጊዜ ይዘን ለመነጋገር ለእነዚህ ለሶስት ነው። እንግዲህ በዋናነት ሌሎች መለስተኛ የሚሰሩ ነገሮች ይኖራሉ፣ ዋናዎቹ ግን የመጣንባቸው እነዚህ ናቸው።
አቶ የሺዋስ እስር ቤት ውስጥ እንዲያሳልፏቸው ከተገደዱባቸው ሁለት ዓመታት በስተቀር ላለፉት 13 ዓመታት ከፖለቲካ ትግሉ መስክ እንዳልተለዩ ነግረውኛል። ዶክተር በዛብህ ላለፉት 25 ዓመታት በሰላማዊ ትግል ውስጥ መቆየታቸውን ገልጸዋል። ሁለቱ መሪዎች በህጋዊነት ተመዝግበው በሀገሪቱ የፖለቲካ ስርዓት ውስጥ እየተሳተፉና እየተንቀሳቀሱም ያሉ ናቸውና ተመርጠው የያዙት የምክር ቤት መቀመጫ ባይኖርም የተጋሩት የህግ አስፈጻሚው ስልጣን ባይኖራቸውም እንደ ዜጋም እንደ ንቁ የፖለቲካ ተነቃናቂና እንደ ተሟጋችም ይመለከታቸዋልና በርከት ያሉ የኢትዮጵያን የዛሬ ሁኔታ የሚዳስሱ ጥያቄዎችን እያነሳውላቸው ግምገማና ትንታኔዎቻቸውን ሰጥተዋል። የዛሬ 13 ዓመት በነበረ ትውስታ ጀመሩ ዶክተር በዛብህ።
ለምሳሌ ያህል እንደው ለመግለጽ ሚያዝያ 29 ላይ የወቅቱ የኢትዮጵያ ጠቅላይ ሚኒስትር የነበሩት አቶ መለስ ዜናዊ ሲናገሩ በ1997 በእኛ አቆጣጠር ሲናገሩ መስቀል አደባባይ ላይ ህዝብ ተሰብስቦ ነበር። ይሄንን ህዝብ ይዘን እናሸንፋለን ነው ያሉት። 30 ላይ ቅንጅት ለአንድነትና ለዲሞክራሲ እንደዚሁ ሰላማዊ ስብሰባ እዛው መስቀል አደባባይ ተደርጎ ነበረ። ያ የተደረገው ስብሰባ በሚሊዮኖች የሚቆጠሩ እሳቸው የሰበሰቡት 1 ሚሊዮንም አይሞላም፣ ግን በሚሊዮኖች የሚቆጠሩ ኢትዮጵያውያኖች ከተማዋን ሲያጥለቀልቁ መንግስት በጣም ነው የደነገጠው። ምክንያቱም እዚህ ላይ ማስረዳት የሚያስፈልገው ተቃዋሚዎችን በጣም ይንቅ ነበረ። ምንድን ነው ያለው ህዝቡ? ሚያዝያ 29 ለሆዳችን፣ ሚያዝያ 30 ለመብታችን ብሎ ነው የተናገረው የኢትዮጵያ ህዝብ። እና ሰላማዊ ትግል በኢትዮጵያ ታሪክ ውስጥ ከፍተኛ ቦታ ሊያሳይ የቻለው በ1997 ዓ ም ነው። እንግዲህ አሁን እኔና አቶ ሸዋስ እዚህ አሜሪካን አገር መጥተን እዛ የምናደርገውን ትግል እኛ አብረን አሁን ኦልሞስት ለአንድ ዓመት ተባብረን አንድ ላይ እንሰራለን። ያንን ትግል ቀጣይ ለማድረግ አሜሪካን ሀገር ያሉ ብዙ ኢትዮጵያውያኖች አሉ። እነዚህ ኢትዮጵያውያኖች ለእኛ ደጀን ሆነው በሰላማዊ ትግል ውስጥ አንድ ቦታ እንድንደርስ እንዲረዱን ነው እዚህ የመጣ ነው። ምክንያቱም የ1997 ዓ ም ድል የተገኘው አሜሪካን ሀገር ያሉት ኢትዮጵያውያኖች ባደረጉት ከፍተኛ አስተዋጽኦ ነው። የእነሱ አስተዋጽኦ ምንጊዜም ታሪክ ውስጥ ይኖራል። እና ሁላችሁም እንደምታውቁት ኢትዮጵያ ውስጥ ያሉት የእኛ ደጋፊዎች አብዛኛው ኢትዮጵያ ሕዝብ ይደግፈናል። ምክንያቱም እኛ የምንታገለው ገንዘብ ለማግኘት ወይ ለሌላ ነገር ሳይሆን የኢትዮጵያ ሕዝብ መሰረታዊ የሆኑትን ለሰው ልጆች የሚያስፈልጉትን ማለትም ስራ፣ ትምህርት እና ሌሎችም እንዲሟሉ ነው ትግላችን። እኛ በአሁኑ ጊዜ ያለው መንግስት 40 ያህል ዩኒቨርሲቲዎች አሉ ብሎ ብዙ ተማሪዎች በሺዎች የሚቆጠሩ ተማሪዎች ይወጣሉ። ግን እነዚህ ከዩኒቨርሲቲ የሚወጡት ተማሪዎች ስራ ያገኛሉ የተባለ እንደሆነ ጥያቄው አያገኙም ነው።
በዲሞክራሲያዊ ስርዓት ውስጥ ገብተን መወዳደር ሲገባን ሕይወታችን ሁሉ እኮ ሲጀመር አንስቶ እስከ ወዲያኛው የትግል ሕይወት ሆኖ ቀርቷል ይላሉ። አቶ የሸዋስ ደግሞ
ከመነሻው ሰለሞን ትግልን ምን አመጣው ማለት አሜሪካ ውስጥ አሁን ውድድር ነው አይደል? መንግስት ሲቀየር ሪፐብሊካንና ዲሞክራት ተወዳድሮ ህዝቡ የተሻለ የሚለው አገሩን ለተወሰነለት ጊዜ ያስተዳድራል። እኛ ጋር ትግል ነው ያለው። ህዝባዊ ትግል በለው፣ የትጥቅ ትግል በለው፣ ሰላማዊ ትግል በለው፣ ብቻ በትግል ውስጥ ነው ያለነው። ኢትዮጵያ ላለፈው 26 ወይም 40 ዓመት ከዛም በፊት ትግል ውስጥ ነው ያለው። ስርዓትን የምንቀይርበት ስርዓት የለንም። ስለዚህ እንደምንም ተዋግቶም ብሎም እዛ ላይ ይቀመጣል። ከዛ በኋላ ያው ወደ መቃብሩ ሲወርድ ነው በጃንሆይ የሚያየ ነው፣ በንጉሱ የሚያየ ነው። አሁን የምናየው ስርዓት በጠመንጃ ነው ሁልጊዜ የሚቀየረው። የእኛ ጓደኞቻችንም ከዛ በፊት የነበሩት የእኛ ሲኒየሮችም ሲሉት የነበረው ሁልጊዜ ስርዓትን የምንቀይርበትን ስርዓት እንቀይረው፣ ከክላሽ ወደ ካርድ። ስለዚህ ይሄ የለም ሲጀመር።
ከርዕሶቻችን አንዱ በሶማሌና በኦሮሚያ እንዲሁም በኦሮሚያና በደቡብ ክልሎች አዋሳኝ አካባቢዎች ላይ የሚስተዋሉት የብዙ ዜጎችን ሕይወት ያጠፉና በአስሮች ሺዎች የሚቆጠር ሰው ከኖረበትና ከየቀየው ያፈናቀሉ ጥቃቶችና ግጭቶች ተፈጥሮና ምንነት ነበር።
የኦሮሚያ እና በሶማሌ ኦጋዴን ነው መባል ያለበት ብዙ ጊዜ የምንለው እንደዛ ነው። በቦታ ነው የሚጠራው እንጂ ሰው የሆነ ብሔረሰብ ስም ለክልል መጥሪያ አይሆንም። ከመነሻው የሚበላሸው እሱ ነው። ስለዚህ ማኒፌስቴሽንስ ናቸው፣ ማሳያ ናቸው። የምናያቸው ነገሮች ሁሉ አሁን ብሶቶቹ የህወሀት ፕሮግራም የኢህአዴግ ፕሮግራም ህገ መንግስት ሆኖ የህዝብ ፍላጎት ሳይሆን የተወሰነ ቡድን ብቻ ፍላጎት ጥርንፍ አድርጎ ሀገሩን ስለያዘው የዛ ብሶት መገለጫዎች ናቸው። ለምሳሌ ሶማሌኛ ተናጋሪዎችና ኦሮምኛ ተናጋሪዎችን እዚ አካባቢ ብትወስድ በሃይማኖት ብዙዎቹ የሚቀራረቡ ናቸው፣ አብረው የኖሩ ናቸው። በህዝብ ስነ ልቦና እንኳን አንድ አይነት ናቸው። ሸዋ ውስጥ ከሚገኝ ኦሮምኛ ተናጋሪ የቀረበ ለሶማሌኛ ተናጋሪው ቅርብ ነው የዚ አካባቢ ሰው። ስለዚህ
ምንም እንኳን በኦሮሚያ ውስጥ በሶማሌ ውስጥ ምንም እንኳን ኦሮሞ ሶማሌ እየተባሉ ይጠሩም ማለት ሆኖ
አዎ
እነሱ ይቀራረባሉ
በሰማያዊና በመያድ አስተሳሰብ ወይም ቾሊ ቀደም ሲል በነበረው በቅንጅት ቢሆን ኖሮ አንድ ክልል ሊሆኑ የሚገባቸው ነበሩ። ምክንያቱም እኛ የህዝብ ስነ ልቦና የአስተዳደር አመችነት እነዚህን ሁሉ ለምችም በፌዴራል አወቃቀር ላይ ማንም ጥያቄ የሚያነሳ የለም። የስርዓቱ ብልሹነት ማሳያዎች ናቸው እነዚህ ሁሉ። አሁን የሆነውም ወልቃይት ላይ የሆነውም ኮንሶ ላይ የሆነውም አዲስ አበባ ማስተር ፕላን ወይም ልዩ ጥቅም ምናምን ብለው ያጭበረበሩበት የስርዓት አወቃቀሩ ከመጀመሪያው እንዳልኩ ህወሀት ይዞት የተነሳው ነው። የኢህአዴግ አስመሰለው ህገ መንግስት አደረገ። ስለዚህ የዛ ስርዓት ማሳያዎች ናቸው። ዶክተር እንደገለጹልህ የጎሳ ፌዴራሊዝም ወይም ኢትኒክን ብቻ ቋንቋን ብቻ መሰረት አድርጎ የሚዋቀር ፌዴራሊዝም ትክክል አይደለም ብለው እነ ፕሮፌሰር አስራት ነበሩ። በዛን ጊዜ ተማሩ ትልቅ ናቸው ምንላቸው ሰዎች ሁሉ ቢጮሁም ይሰማቸው አጡ። ስለዚህ የዛን ጊዜ የተገመተው ሆነ። አሁን
የዛ አደረጃጀት ውጤት ነው የምትሉት
ይሄ
እና ሌላ ምንም ሰበብ የለውም የፖለቲካም ይሁን የጥቅምም ይሁን
አለመኖሩን በእንትን እናስረዳ ማለት የለውም በደረቁ የለውም ከምንል ኢትዮጵያ እኮ በጣም የብዙ መከራና ደስታ ያሳለፈ ህዝብ ነው። አንድ ላይ አይደለም መጥቶ አዲስ አበባ ላይ ወይ ናዝሬት ላይ ዱብ ያለ አይደለም። ስለዚህ እዛ ሲሆን የኢትዮጵያ ህዝብ ሄደዋል፣ እዛ ሞቶለታል አጠገቡ። የኢትዮጵያ ህዝብ ደግሞ ውለታ የሚረሳ አይደለም፣ ሃይማኖተኛ ነው በእስልምና በክርስትና በሁለቱም ብንወስድ። ስለዚህ ያልነበረ ነገር ነው የተሰራው በደንብ በፕሮግራም ተጽፎ ማለት ነው። ብዙ ጊዜ ብየዋለሁ፣ እኔ ጎጃም ነው የተወለድኩት። መታወቂያ ለወስድ ሲሄድ ብሔረሰብ ይለኛል። ኢትዮጵያዊ ብሔር ኢትዮጵያዊ ነው ብሔር አይሰጠኝም፣ እሺ አይልም። አንዱን ጥራ የት ነው የተወለድኩ ትለኛለች መታወቂያ የምትሰጠው ሰው። ጎጃም ነው የተወለድኩ እንግዲያው አማራ ነህ ወይ እንደዚህ ብላ ወይ አዲስ አበባ ከሆንክ ነው እንግዲህ ግራ የምታጋባው። ስለዚህ በግድ 26 ዓመት ሙሉ ያንን ቦንድ ኢትዮጵያዊነት ስሜትና የአንድ ሀገር ትስስሩን ለመስበር ለምን እንደሚጠቅም ባይገባኝም የአንድ ሀገር ሰው ሆነን ወንድማማች ሆነን እንዲህ መስራት ለምን እንዳስፈለገ እስካሁን ድረስ ባይገባኝም
እንግዲህ
ሰርቶ በግድ ነው የመጣው።
እናንተ የፖለቲካ ፓርቲዎች መሪዎች ናቸው፣ የፖለቲካ ሰዎች ናችሁ እና ላይገባችሁ አይችልም። የራሳችሁ ትንታኔ ሊኖር ይችላል እንጂ ምናልባት ያንን መናገር ትፈልጋላችሁ አትፈልጉም፣ ያ አንድ ጥያቄ ነው። ነገር ግን አንድ
ጣሊያን ቢያደርገው ይሄ ይገባኛል፣ ወይ ቱርክ ቢያደርገው ወይ ሰንበዴ ቢያደርገው ወንድም ሲያደርገው ግን ነው
የሚነሱ ጥያቄዎች አሉ። በአንዳንድ አካባቢዎች ለምሳሌ ሶማሌ ክልል ውስጥ ልዩ ፖሊስ የሚባል ኃይል አለ። የዚህ ኃይል አደረጃጀት ምን እንደሆነ፣ በማን እንደሚታዘዝ፣ ለምን እንዳስፈለገ እንደዚህ አይነት ልዩ ፖሊስ ብዙ ማብራሪያ አልተሰጠንም። ህገ መንግስታዊ አይደለም የሚሉም አሉ። በአንዳንድ በኩል ደግሞ አደረጃጀቱ ይሄ ልዩ ፖሊስ ላይ የሚነሱ በጣም ብዙ ወቀሳዎች አሉ፣ በሰብአዊ መብቶች ጋር የተያያዙ። በእርግጥ የክልሉ ባለስልጣናት ይቃወማሉ እንደዚህ አይነቶችን፣ እርምጃዎችን ተወስደዋል ሲባሉ አልገባም ይላሉ። በዚያ ላይ ለወራት እንደዚህ አይነት ግጭት ከሐምሌ ጀምሮ ነው አሁን የሚባለው በሁለቱ ክልሎች አካባቢ የነበረው ሲካሄዱ እነዛ ግጭቶች ፌዴራል መንግስቱ ምን ይሰራል? ለምንድን ነው ዝም ብሎ የሚያየው እንደዚህ አይነት ሁኔታዎችን የሚሉ ጥያቄዎችን የሚያነሱ አሉ። እና ይህ ሁኔታ በእርግጥ የአደረጃጀት ችግር ብቻ ነው የክልሎች ወይም ደግሞ የዘር አደረጃጀት የጎሳ አደረጃጀት ችግር ብቻ ነው ወይስ ደግሞ ሌላ እኛ የማይታየን ወይም ደግሞ በፖለቲካ ፓርቲ ደረጃ እናንተ ተቃዋሚዎችም ስለሆናችሁ ልታዩ የምትችሉት ለህዝብ ልትገልጡ የምትችሉት ምስጢር አለ ከባለስልጣናቱ የማንሰማው ነገር? በመጪ ዝግጅቶችም ቀሪ ጉዳዮችን እናነሳለን፣ አልጨረስንም። ከዶክተር በዛብህ ደምሴና ከአቶ የሸዋስ አሰፋ ጋር ያደረግነው ቃለ ምልልስ ከሁለቱም የፓርቲዎቹ መሪዎች ጋር የተደረገው ሙሉ ቃለ ምልልስ ግን በፌስቡክ ገጻችን ላይ ይገኛል፣ ተመልከቱት። በዚህ በሳምንት 7 ቀን ከምሽቱ 3 ሰዓት እስከ 4 ሰዓት በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ ከሰኞ እስከ አርብ በየዕለቱ ከምሽቱ 2 ሰዓት እስከ ምሽቱ 2 ሰዓት ተኩል ጋቢና በሚል ርዕስ የሚቀርብላችሁን ስርጭት እንድታደምጡ እንጋብዛለን። ዌብሳይታችን amharic.voanews.com ላይ እንገኛለን። በፌስቡክና በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። ስርጭቶቻችንን ከኦዲዮ ናው በተጨማሪም በእጅ ስልካችሁ voa.horn.mobi ላይ ታገኛላችሁ። ለሞባይል ስልኮቻችሁ፣ ለታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። አሁን አዲስ አበባ ላይ ከምሽቱ 3 ሰዓት ተኩል ነው። ከአስተያየቶቻችሁ ጥቂቱን እናሰማ።
አለ አሜሪካ ድምጽ ሬዲዮ አማርኛ ክፍል ዛሬ ባየው ታደሰ የሚለውን የወያኔ ስርዓት ዲፕሎማት ለ20 ዓመት ባገለገለበት ሀገሩ እንደዚህ ባልታሰበ ምክንያት እንደዚህ ያገሩን ቆርጦ እዚህ በመቅረቱ ባለው ግፍ መሰረት ሊመሰገን ይገባል። ግን አቶ ባየው ታደሰ ከእንግዲህ ኢትዮጵያ የሚጠብቀው ለ20 ዓመት ያየኸውን የሰማኸውን የፈዘከውን በኢትዮጵያ ንግድ ላይ የሚደርሰው ግፍና መከራ በተለያዩ በዓለም ያሉ ሚዲያዎች እንደምትሰራጭ ተስፋ እናደርጋለን፣ እንጠብቃለን። አመሰግናለሁ። ተመስገን ወልቃይት ዋሽንግተን ዲሲ። እንኳን በሰላም አሜሪካን ገባ፣ በሰላም ትኖራለህ። አጠራጠር
ወዛችን ወዴት ነው የሚሄደው የነበረው? ወደ ኢትዮጵያ ህዝብ ሆነ መስሎ ጠቅላላ ልማት እየሆነች ነው ሀገሪቷ። ለዚያ ሊያስበርሱ ሚራዋ ወጡት ደሞሉ። አንተ ቀጥቀጥ፣ አንተ ደሻላፈሪ፣ አንተ ምናምን እያሉት ለያይቶ የሚያስተዳድሩት የነበሩ ከእንግዲህ ወዲህ አይገኘም፣ አልፈዋል፣ አለቀ። አሁንም በዋሽንግተን ተሰብስበው የሚያደርጉት ያለተኝ ህዝብ ያፋጅ ያለት ዴሞክራሲ ላስፈርሱት ሚራወጡ እነሱ ናቸው እንጂ የኢትዮጵያ ዴሞክራቲክ ዩኒየን ፒአርዲኤፍ እየሰራላት ነው ኢትዮጵያ።
ሀሎ፣ ጠነስልን ቪኦኤ፣ ሰላም ለእናንተ ይሁን። በጣም እንወዳቸዋለን። አብርሃም ከጄላ እባላለሁ። ከዚህ ከዋሽንግተን ዲሲ ነው የምደውለው። ባለፈው በዚህ በቪዥን ኢትዮጵያ በተዘጋጀው ጉባኤ ላይ እንዳየ ነው በተለይ የፊደል ቅርሳችንን ከግዕዝ ጀምሮ ከማንኛውም ዓለም ከጥቂት ፊደል ካላቸው ሀገሮች አንድ የሆነችው ኢትዮጵያን ፊደሉ ለማንኛውም ፊደል በቂ መሆኑን ለማንኛውም ቋንቋ የሚገልጽ መሆኑን ሀገራችን ውስጥ ላሉ 80ውም ቋንቋ የሚገልጽ መሆኑን ዶክተር አበራ ሞላ ሲገልጹ ሰምተናል። ለምንድን ነው እኚህን ዶክተር አበራ ሞላ አነጋግራቸው አንድ ነገር የማሰሩትና እንድናቅ ማታረጉን ብሰሩልንና እኛ ብናው በጣም በደስታ እንጠብቃለን። ግሩፖች ነን። ከዲሲ ነው። ጤና ይስጥልን። እግዚአብሔር ይስጥልን።
ክቡራትና ክቡራን አድማጮች እናመሰግናለን ለአስተያየቶቻችሁ። በ202-205-9942 የውስጥ መስመር 14 እንዲሁም በኢሜይል horn@voanews.com አስተያየቶቻችሁን በተለመደው ሁኔታ ላኩልን። በኢሜይልም በፌስቡክም አስተያየቶቻችሁን የላካችሁልን አድማጮች አላችሁ። ጊዜ እንዳገኘን በምሽቱ ክፍለ ጊዜ የተወሰኑትን ለማቅረብ እንሞክራለን። አስተናጋጆቻችሁ ቆንጅታየና ሰለሞን አባተነን፣ ቴክኒሽያን ከርቲስ ባይነም፣ ፕሮዲውሰሯ ብርሃን ኃይሉ ነች። የዌብና ማኅበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። ዝግጅታችን እስከ ምሽቱ 4 ሰዓት ይቀጥላል። አሁን ወደ ተከታዩ ዝግጅታችን እናልፋለን። አሜሪካና ሕዝቧ የአሜሪካዋ የኔቫዳ ግዛት ላስ ቬጋስ ከተማ ባለፈው እሁድ ከደረሰው የ59 ሰው ሕይወት ከጠፋበትና ከ500 በላይ ሰው ከቆሰለበት ዘግናኝ ጥቃት እያገገመች ናት። ነዋሪዎቿም ለሚቀርብላቸው ለሰለባዎች እንድረስ ጥሪ ምላሽ እየሰጡ ነው። ስቴቨን ፓደክ የተባለው የ64 ዓመት ሰው ይህን ጥቃት ለማድረስ ምን እንዳነሳሳው ባለሥልጣናት ለማወቅ እየሞከሩ ናቸው። በመቶዎች የሚቆጠሩ ነዋሪዎች በበኩላቸው ለቁስለኞች የሚሆን ደም ለመለገስ በየደም መቀበያው ማዕከል ሰልፍ ይዘው ሲጠባበቁ ይታያሉ። የአሜሪካ ድምፁ ማይክ ኦሱሊቫን ያጠናቀረውን ዘገባ ይዘናል። ቆንጅታየ አዘጋጅተዋለች።
በጥቃቱ የተጎዳው ሰው ከመብዛቱ የተነሳ የደም ክምችቱ ተመናምኗል። የን ሚኖዝ ከቴክሳስ ክፍለ ሀገር ወደ ላስ ቬጋስ የተጓዙት ለነርስ ባለሙያዎች በተሰናዳ ጉባኤ ላይ ሊገኙ ነበር። አሁን ለቁስለኞች ደም እየለገሱ ናቸው። ህብረተሰቡም ደም ለመለገስ የሚያደርገው ርብርብ በጣም እንዳስደሰታቸው ይናገራሉ። የን የአጣዳፊ ሕክምና ነርሷ ትውልደ ቪየትናም አሜሪካዊ ናቸው። የደም ለጋሹ ስብጥር አስደምሞኛል ይላሉ።
እንዴት አይነት ሰፊ ስብጥር ያለው ሰው ነው የተሰለፈው እያልኩ እያሰብኩ ነበር። ሰው ሁሉ በአንድነት ለጥሩ ስራ ሲሰለፍ ማየት ግሩም ነው። ደግሞም እኮ ሁላችንም እንደ ሰው አንድ ነን።
ስቲቨን ኩሊ የምግብ ቤቶች ኩባንያ ስራ አስኪያጅ ናቸው። ብዙ ሰዓት ተሰልፈው ጠብቀው አሁን ደም ሊሰጡ ገብተዋል። ይሄ የደም ልገሳ ላስ ቬጋስ የቁማር ከተማ ብቻ አለመሆኗን ያሳይልናል ይላሉ።
There's people who care here. There's schools and churches and families and communities that are willing to
ሰዎች እንዴት እንደሚተሳሰቡ ያሳያል። እንዲህ ግዙፍ የሆነ እርዳታ የሚያስተባብሩ ትምህርት ቤቶች፣ አብያተ ክርስቲያን፣ ቤተሰቦችና ማህበረሰቦች አሉን።
ኤሪካ ስታንሊ ደግሞ ላስ ቬጋስ ውስጥ በጸጉር ስራ ላይ የተሰማሩ ናቸው። እሳቸውም ደም እየለገሱ ነው። ይሄ እኮ በኔ ወይም ደግሞ በማናችንም ጥቃቱ በደረሰበት አካባቢ በሚሰሩት በኔ ደንበኞችም ጭምር ሊደርስ ይችል ነበረ ይላሉ።
It's horrible. I mean, you have to come together as a community to help when these things happen.
በጣም ይሰቀጥጣል። ማለቴ እንዲህ ያለ ነገር ሲፈጠር እንደ ማህበረሰብ መተባበር ያስፈልጋል። አንዱ ለሌላው መገኘት አለበታ።
ላስ ቬጋስ ነዋሪዋ ቪየትናም ተወላጇ ሃን እንጎን ደግሞ እኔ መቼም ገንዘብ ለመርዳት አቅሙ የለኝም፣ ግን ለቆሰሉ ሰዎች በደስታ ደሜ ልሰጥ ነው የተሰለፍኩት ብለዋል። በእሁዱ ጥቃት ለተጎዱት ሁሉ እጅግ በጣም አዝናለሁ፣ እወዳቸዋለሁ ብለዋል እንጎን። ከተከራየው የሆቴል ክፍል ሆኖ ባዘነበው የተኩስ ርምታ 59 ሰው ገድሎ ከ500 በላይ ያቆሰለው ታጣቂ በምን ምክንያት ይህንን እንዳደረገ አሁንም አልታወቀም። የአጣዳፊ ሕክምና ነርሷ የን ሙኖዝ ግን በበርካታ ማህበረሰቦች ውስጥ ያለውን የስነ ልቡና ጤና እንክብካቤ ችግር የሚጠቁም ነው ይሄ ይላሉ። ሌላዋ ደም ለጋሽ ረኔ ሊም ተመሳሳይ አስተያየት ነው ያላቸው።
I know it's kind of hard because you never know what someone is thinking, but
መቼም ይሄ ከባድ ነገር ነው። ሰው ምን ያሰበ እንደሆነ ማወቅ ፈጽሞ አይቻልምና። ነገር ግን አንድ ሰው ችግር ሲገጥመው የባለሙያ ምክር ወይም እርዳታ መፈለግ አለበት። እንደዚያ ወደ አላቅጣጫ ከመምራት ቤተሰብን ወይም ጓደኛን እርዱኝ ማለት ነው። ያ ነው የሚያስፈልገው።
የላስ ቬጋሱን የደም ልገሳ ክምችት ማዕከል የሚያስተዳድረው ብለድ ሲስተምስ የተባለ መስሪያ ቤት ተጠሪ ሚትሲ ኤች ካምፕ ይህ የአሁኑ የደም ልገሳ መጠን ከወትሮ በብዙ እጥፍ የበለጠ እንደሆነ ገልጸዋል።
It just shows that people are truly good and they want to do good things and
ሰው ከልቡ ደግ እንደሆነ ጥሩ ነገር ማድረግ እንደሚወድ ያሳያል። አንድ ላይ ያሰባሰበን እንዲህ ያለ መጥፎ ነገር መሆኑ ያሳዝናል። ግን ይሄውና ይህን የመሰለ አንድነት ያሳየነን ግሩም ነው።
የጥቃቱን ሰለባዎችና ቤተሰቦች ለመርዳት በኢንተርኔት አማካይነት የተከፈተ የመዋጮ ማሰባሰብ እንቅስቃሴ እስከ ትናንት ማክሰኞ ድረስ ያሰባሰበው ገንዘብ ከ4 ሚሊዮን በላይ መድረሱ ታውቋል።
ናለሁ ቆንጂት ለሴቶች ለአሜሪካና ዝግጅት። ወደ ተከታዩ ቅንብር እናልፋለን። ዴሞክራሲ በተግባር ነው።
በናይጄሪያ ጨቅላ ሕፃናትን የመግደል አጉል ባህል እንዲያበቃ ከ20 ዓመታት በፊት የተጀመረው አገር በቀል ዘመቻ ስኬት እያገኘ መምጣቱን ይሆናል የዛሬ የምሽቱ ዲሞክራሲ በተግባር ፕሮግራም የሚመለከተው ርዕስ። ባሶ ኮሞ በመባል የሚታወቁት ናይጄሪያውያን መንታ የተወለዱና የቆዳ ቀለማቸው የነጣውን ጨምሮ እርኩስ መንፈስ አድሮባቸዋል ብለው የሚታመኑ ሕፃናትን የመግደል የቆየ ልማድ አላቸው። ሆኖም በአንድ የአካባቢው ሚስዮናዊና በመንግስት በዘመቻ መልክ የተጀመሩ ጥረቶች እነዚህን የመሰሉ ግድያዎች እንዲቀንሱ እየረዱ ነው። ቺካ ኦዱዋ ከዋና ከተማዋ ከአቡጃ ያጠናቀረችው ዘገባ አለ። ሶሎሞን ክፍሌ ለቀጣዩ ዝግጅት አሰናድቶታል።
ሄንሪክና ሄንሪካ የተባሉትን መንትዮች ጨምሮ በጣም ብዙ ሕፃናት በማኅበረሰቦቻቸው ዘንድ የሚታመኑት እርኩስ መንፈስ እንዳለባቸው ተደርገው በመሆኑ ሊገደሉ ተዘጋጅተው ነበር። ስቲቨን አጃይ ቫይን ሄሪቴጅ ሆም ፋውንዴሽን የተባለው ምግባረ ሰናይ ድርጅት መሥራችና ዋና ሥራ አስኪያጅ ናቸው። ስለ ሁኔታው ያስረዳሉ።
በዚያ አካባቢ ከአንድ ልጅ በላይ መውለድ ተቀባይነት የለውም። ከተወለዱም እንዲሞቱ መርዛማ እጽ ይሰጣቸዋል። የቆዳው ቀለም ነጭ ሆኖ ብቻውን የተወለደ ከሆነም ባዶ ክፍል ውስጥ ማንም እንዳይነካው ተደርጎ ይዘጋበታል። ምክንያቱም መጀመሪያውኑ እርኩስ መንፈስ የተጠናወተው የሚል ላቤላ ተለጥፎበታልና ነው። ያን ጨቅላ ማንም ሊያጠባ አይፈልግም። የሚቀመስ እህልና የሚጠጣ ውሃ ይከለከላል። እናቱ የሞተችበት ሕፃንም ከሆነ እርኩስ መንፈሱ የገደላት ተደርጎ ስለሚቆጠር ወደ ሌላ ሰው እንዳይተላለፍ ስለሚፈልጉ የሙት ልጆች በሕይወት እንዳይቆዩ ያደርጋሉ።
ስቲቨን አጃይ ከዋና ከተማዋ አቡጃ ወጣ ብሎ የሚገኝ አንድ የሕፃናት ነፍስ አድን ማዕከል ያስተዳድራሉ። እንደ አንድ የክርስትና እምነት ተከታይ ሚስዮናዊ ይህን መሥራቱ የሃይማኖታዊ ተልእኳቸው አንዱ አካል መሆኑን ያምናሉ። እዚህ ስቲቨን አጃይ በሚያስተዳድሩት ማዕከል ግቢ ውስጥ ለምጽ ትም የቆዳ ቀለማቸውን ያነጣው ሁለት ወይም ሦስት ሆነው በአንድነት የተወለዱ የላይኛው የፊት ጥርሶቻቸው ያገጠጡ ሕፃናት ሳይቀሩ ይታያሉ። አጃይ ማዕከሉን የከፈቱት እንደ አውሮፓውያን ዘመን አቆጣጠር በ2004 ዓ ም ሲሆን ከዚያን ጊዜ ጀምሮ እነዚህን የመሳሰሉ ሕፃናት እየሰበሰቡ ይንከባከባሉ። በአሁኑ ወቅት በማዕከሉ ውስጥ 119 ሕፃናት ይገኛሉ። አጃይ ዕድሜያቸው ከፍ ከፍ ያሉት ልጆች ጠዋት ወደ ትምህርት ቤት መሄዳቸውንም ያረጋግጣሉ። ከጥንት ጀምሮ በአቡጃና አካባቢዋ የኖሩ ናይጄሪያውያን ሕፃናትን በመግደል አጉል ባህል ይታወቃሉ። ባልደረባችን ቺካ ኦዱዋ እንዲህ ትላለች።
ከረዥም ዓመታት በፊት እዚህ ቅጥር ግቢ ውስጥ መንታ ልጆች ተወልደው ነበር። ልጆቹ ተገደሉ። ኋላ ወላጆች የመስዋዕትነት ማቅረቢያ ስፍራ አቆሙ። የቤተሰቡ እምነት የሟቾቹ ሕፃናት መንፈስ በዚያ ስፍራ ይኖራል የሚል ነው። በመሆኑም ቤተሰብ በዓመት ሁለት ጊዜ ዶሮና ፍየል በዚያ ስፍራ እያረደ መስዋዕትነት ያቀርባል። ያን በማድረጋቸውም የሕፃናቱ መንፈስ ተመልሶ መጥቶ ማኅበረሰቡን እንዳይበቀል ይከላከላል የሚል እምነት አላቸው።
አልካሊ ማጋጂ የአንድ መንደር መንፈሳዊ መሪ ናቸው። ካይዳ ተብለው ይታወቃሉ።
ከመንትዮች ልጆቹ በስተጀርባ ያለው መንፈስ በሕዝባችን ዘንድ የሚታመነው ርኩስና የማይፈለግ ተደርጎ ነው። አመጣጡም ከሰይጣን ነው የሚል እምነት ነው ያላቸው። እኛ ኦታዮቺ ብለን የምንጠራው አምላክ አለን። ሕፃናቱን በመሥዋዕትነት መልክ የምናቀርበውም ለዚያ አምላካችን ነው። እኛ ሕፃናቱን የምንጠረጥራቸው እንደ ጠንቋይና አስማተኛ ነው። በዚህ ምክንያት ነው የምናጠፋቸው።
የናይጄሪያ መንግሥት የሕፃናትን ግድያ መመርመር የጀመረው እንደ አውሮፓውያን ዘመን አቆጣጠር በ2013 ዓ ም ነው። ይኸው ከዚያን ጊዜ ጀምሮም ያን አጉል ባህል ለማጥፋት ዘመቻ ከፍቷል። ዶክተር ማቲዩ አሺኮኒ እንደሚሉት የአካል ጉድለት ያላቸው ሕፃናት ጭምር የጥቃት ኢላማዎች ናቸው።
አንድ ሕፃን ሲወለድ ከንፈሩ የተሰነጠቀ ከሆነ ወይም የራስ ቅሉ ከገዘፈ በሕክምና ቋንቋ ሃይድሮሴፋለስ እንለዋለን፣ ለጥቃት ይጋለጣል።
ዶክተር ማቲዩ አክለው ግን በመንግሥቱና በሚስዮናዊው ቄስ የተጀመረው ዘመቻ ጥሩ ውጤት እያስመዘገበ ነው። አሁን በናይጄሪያ በሕፃናት ልጆች ላይ የሚፈጸመው ግድያ ቀንሷል። አሊሻ አዩባ ዘንድሮ ነው መንታ ልጆችን የወለደችው። ሕፃናቱንም ሕይወታቸው ሊጠበቅ ይችላል ብላ ወዳመነችበት ማዕከል ወስዳ ለመስጠት ወስናለች። አጃይ የማዕከሉ ዳይሬክተር ከመንግሥት ጋር ብቻ ዘመቻ ማካሄድ ሳይሆን ከአካባቢው የማኅበረሰብ መሪዎች ጋርም እየተገናኙ ጎጂውን የቀደሙ አባቶች የሚጠቀሙበትን ባህል ለማስቀረት ይጥራሉ። ባቱሬ ዳንጋና አንደኛው ሽማግሌ ናቸው።
በዚያ አካባቢ መንታ የተወለዱ ልጆችን በሕይወት በማየታችን ተደስተናል። ምንም ችግር የለም።
ካቱሬ የተባለው መንደር የመጀመሪያው ሆኗል የሕፃናትን ግድያ ለማስቆም የተስማሙ ማኅበረሰቦች መኖሪያ። በሌሎች መንደሮች ውስጥ ግን አሁንም በድብቅ ይካሄዳል ግድያው። ከጥቂት ወራት በፊት ለምሳሌ በአንድ መንደር ውስጥ የተወለዱ መንትዮች የደረሱበት መጥፋቱን ነዋሪዎች ተናግረዋል። አሁንም ባልደረባችን ሺካ ኦዱዋ ታስረዳለች።
በዚህ አካባቢ ያሉ ማህበረሰቦች እርኩስ መንፈስ አለባቸው ብለው ያመኗቸውን ሕፃናት ለመግደል የተለያየ ዘዴ ይጠቀማሉ። አፍነው ሊገሏቸው ይችላሉ፣ ቆራርጠው ሊጥሏቸው ወይንም ዝም ብለው ሕይወታቸው እንዲያልፍ ሊተዋቸው ይችላሉ። መርዝነት ያላቸው ቅጠላቅጠልና እጽ እየሰጡ የሚፈጇቸውም ብዙዎች ናቸው።
ወደ ነፍስ አድን ማዕከሉ ስንመለስ ግን ሕፃናቱ በየግል ዕለታዊ ፍላጎቶቻቸው ተጠምደው እናገኛለን። ሲቦርቁ ማየት ያስደስታል። በዳይሬክተሩ ስቲቨን አጃይ ገለጻ
እዚህ ባይመጡ ኖሮ አንዳቸውም እንኳ በሕይወት ይቆያሉ ብዬ አላስብም ነበር።
እነዚህ በማዕከሉ የተሰበሰቡ 119 ሕፃናት ወደፊት አንዳቸውም እንኳ ወላጆቻቸውን ያያሉ ተብሎ አይታሰብም። ልጆቹ አንድ የሚያውቁት ነገር ግን አለ፣ ዛሬ በሕይወት መኖራቸውን።
ዲሞክራሲ በተግባር ነበር አሁን ያደመጥነው። በመቀጠል ደግሞ ሴቶችና ቤተሰብ ይቀርባል።
በዓለም ዙሪያ የኢንተርኔት ተጠቃሚ ሴቶች ቁጥር ከወንዶቹ ያነሰ ነው። ዩናይትድ ስቴትስ ውስጥ እንኳ ሴቶች ቴክኖሎጂ ኢንዱስትሪ ውስጥ አሁን በቀላሉ መግባት አልቻሉም። ከገቡም በኋላ ቢሆን ብዙዎቹ እድገት ማግኘት ይከብዳቸዋል። የአሜሪካ ድምፅ የዓለም ትልቁ በቴክኖሎጂ ዓለም ያሉ ሴቶች የሚሰባሰቡበት ጉባኤ በሚካሄድባት የፍሎሪዳዋ ኦርላንዶ ከተማ ውስጥ ነገ ሐሙስ የውይይት ስብሰባ አዘጋጅተዋል። የቪኦኤዋ ሚሼል ኩዊን ከሳን ፍራንሲስኮ ያጠናቀረችው ዘገባ አለ። ቆንጅት ታየ ለዛሬ ሴቶችና ቤተሰብ ክፍለ ጊዜ አሰናድተዋለች።
በዓለም ዙሪያ ሴቶች በትምህርትና በስራ ዓለም የሚደቀኑባቸውን እንቅፋቶች በቴክኖሎጂ አማካይነት ለማለፍ ይሞክራሉ። ይሁንና ኢንተርኔትን እንደ ልብ መጠቀም ለሴቶች አሁንም ቢሆን ቀላል አይደለም። ዩናይትድ ስቴትስ ውስጥም ቢሆን በቴክኒካዊ የሙያ ዘርፍ ላይ የተሰማሩ ብዙ ሴቶች የተሳካ የሙያ እድገት የማግኘታቸው እድል ከወንዶቹ እጅግ በጣም ያነሰ ነው። በግሬስ ሆፐር ስም የተሰየመው በኮምፒውተር ዘርፍ የተሰማሩ ሴቶችን እናክብር፣ ግሬስ ሆፐር ሴሌብሬሽን ኦፍ ዊመን ኢን ኮምፒውቲንግ በሚል ርዕስ በሚካሄደው እጅግ ግዙፍ የሴት የቴክኖሎጂ ባለሙያዎች ጉባኤ ላይ የአሜሪካ ድምፅ ያሰናዳው ውይይት ይካሄዳል።
The tech ecosystem is one that sadly has not been very welcoming to women.
የቴክኖሎጂው ዓለም ሴቶችን እጁን ዘርግቶ የሚቀበል አይደለም። በጣም ያሳዝናል።
ይህን አስተያየት የሰጡት ኢቮኒ ሃችንሰን ይባላሉ። ዩናይትድ ስቴትስ ውስጥ ሴቶች በቴክኖሎጂው ኢንዱስትሪ ውስጥ ለምን ከወንዶች ወደ ኋላ ይቀራሉ በሚል ጥያቄ ዙሪያ ሞቅ ያለ ክርክር ሲካሄድበት ቆይቷል። በዓለም ደረጃ ያለው ችግር ደግሞ የቴክኖሎጂው ለሴቶች በቀላሉ ተደራሽ አለመሆኑ ራሱ ነው። የኢንተርኔት ተጠቃሚ ሴቶች ከወንዶቹ በ12% ያንሳሉ። በልማት ወደ ኋላ በቀሩ ሀገሮች ውስጥ ከአምስት ወንዶች አንዱ የኢንተርኔት ተጠቃሚ ሲሆን ከሴቶቹ ደግሞ ኢንተርኔት የምትጠቀም ከሰባት አንዷ ነች። የካሊፎርኒያ ዩኒቨርሲቲ ዩሲ ዴቪስ የኮሚኒኬሽንስ እና ማህበራዊ ሳይንሶች ዘርፍ ረዳት ፕሮፌሰር Martin Hilbert.
So the digital divide is basically this phenomenon that some people have more access to digital technologies than others.
በመሰረቱ የተወሰኑ ሰዎች ከሌሎች የበለጠ ዲጂታል ቴክኖሎጂ ያገኛሉ ወይም ደግሞ አንዳንድ ሰዎች ከሌሎች የበለጠ በቴክኖሎጂ ይጠቀማሉ። እንደውነቱ ከሆነ ይህ ሊዘለል የማይቻል የእድገት ደረጃ ነው። እያንዳንዱ እድገት ወይም ለውጥ ከገነት የወረደ ይመስል ሁሉም ዘንድ አንድ ወጥ በሆነ ሁኔታ አይዳረስም።
ሴቶች ለቴክኖሎጂው ያላቸው ተደራሽነት ዘግምተኛ የሆነው በትምህርት በስራ እድል በገቢ ረገድ በሚገጥማቸው አድሎ የተነሳ ነው። አንዳንዴም ከየማህበረሰቡ ተጽዕኖ ይገጥማቸዋል። ታራ ቺክሎቭስኪ ኢሪዲሰንት የተባለ አላማው ትርፍ ማግኘት ያልሆነ በማደግ ላይ ባሉ ሀገሮች ወጣቶችን በተለይ ሴቶችን በሳይንስና ቴክኖሎጂ ዘርፍ ለማበረታታት የሚሰራ ድርጅት መስራችና ዋና ስራ አስኪያጅ ናቸው። እንዲህ ሲሉ አስተያየታቸውን ሰጥተዋል።
There's a country in Africa where it's not cool for young girls to own phones.
አፍሪካ ውስጥ አንዲት ሀገር አለች። መካከለኛ እድሜ ላይ ያሉ ወንዶች እንጂ ሴት ደግሞ የእጅ ስልክ መያዝ ምን ሊያደርግላት ነው ይላሉ። ታዲያ እኛ እዚያ ሀገር ሄደን ሴቶችን ልጆች ማስተማር እንፈልጋለን ስንል ይልቁንስ ወንዶችን ልጆች ደግሞም ትልልቆችን ወንዶች ለምን አታስተምሩም አሉን። ይህን ክፍተት ለመሙላት ታዲያ ብዙ አመታት መስራት ነበረብን።
ዩናይትድ ስቴትስ ውስጥ በኩባንያዎች የቴክኖሎጂ ሙያ ላይ በተሰማራው የሰው ኃይል ሴቶች ግፋ ቢል 20 ከመቶም ቢይዙ ነው። በቴክኖሎጂ ስራ አመራር ውስጥ ያሉት ደግሞ 17 ከመቶ ናቸው። አዳዲስ የቴክኖሎጂ መስክ ኩባንያዎች ላይ መዋለ ንዋይ ከሚያፈሱ ባለሀብቶች ሴቶቹ በጣም ጥቂቶች እንደሆኑ ነው የሚታወቀው። ኬት ሚችል ስኬል ቬንቸር ፓርትነርስ የተባለ ኩባንያ ባለድርሻ ነዋይ አፍሳሽ ናቸው።
I joke that I chose the profession where I never have to stand in line at the bathroom because it's 5-10%.
እኔ እኮ መታጠቢያ ቤት ለመግባት ተራ መጠበቅ የለብኝም እያልኩ መስሪያ ቤቴ እቀልዳለሁ። ምክንያቱም ሴቶቹ ከአምስት እስከ 10 ከመቶ ብቻ ናቸው።
በቴክኖሎጂ ኩባንያዎች ውስጥ የተሰማሩ ሴቶች ቢኖሩ እንኳን መሃል ላይ ምንም አልተመቸኝም ወይም በቃ ደስታ የለኝም ብለው ይለቃሉ ስራቸውን። የካሊፎርኒያ ስታንፎርድ ዩኒቨርሲቲ መምህሯ ካሮላይን ሲማርድ ያስረዳሉ።
Often women are held to a higher bar to be successful, right? So they have to work hard.
ሴቶች በሙያቸው ስኬት ለማድረግ ከወንዶቹ የበለጠ ክንዋኔ እንዲያሳዩ ይጠበቃሉ። ከወንዶቹ እኩል ብቃት እንዳላቸው እንዲታወቅላቸው ብዙ መልፋት አለባቸው።
የሆነ ሆኖ ዩናይትድ ስቴትስ ውስጥም ይሁን በአጠቃላይ ባለም ዙሪያ ይህንን ሁኔታ ለመቀየር ብዙ ጥረቶች እየተደረጉ ነው። የኤሪዲሰንት ኩባንያ መስራች ስራ አስኪያጅ ቴራ ቺክሎቭስኪ
For the first time in history technology can really help girls have a strong
በታሪክ ለመጀመሪያ ጊዜ ቴክኖሎጂ ሴቶች ልጆችን ጠንካራ ድምጽ እንዲኖራቸው እኩልነት የሰፈነበት ህብረተሰብ ኦን እንዲሆን የሚረዳበት ጊዜ ላይ ደርሰናል።
የስታንፎርድ ዩኒቨርሲቲዋ ካሮላይን ሲማርድም በዚህ ላይ አስተያየታቸውን ይጨምሩበታል።
There is no magic fix, there is no magic bullet.
ችግሩ የሚፈታ ተአምር የለም። መቼም የቴክኖሎጂው ኢንዱስትሪ ለችግሮች ፈጣንና በደንብ ውጤታማ የሆነ መፍትሄ በማግኘት ይታወቃል። መስኩን ሁሉን አቀፍ ለማድረግ በየዕለቱ ብዙ ጥረት ይደረጋል። ይህ ደግሞ በሁሉም የሥራ አመራር ዘርፍ እንዲተገበር ማድረግን ያካትታል።
የአሜሪካ ድምጽ ነገ በፍሎሪዳው ግሬስ ሆፐር ሴሌብሬሽን በሚያካሂደው ውይይት በቴክኖሎጂ ዘርፍ መሪዎች መካከል ያለውን ጾታዊ ልዩነት ለማስተካከል ምን መደረግ እንዳለበት ይወያያሉ። ጉዳዩ የሴቶችን የወደፊት ዕጣ ፈንታ የሚወስን በመሆኑ
ይህንን ጥርመሳ የሚል ርዕስ የተሰጠውን የኦርላንዶን ጉባኤ በተመለከተ ሰሞኑንም ተከታታይ ዝግጅቶችን ይዘን እንመለሳለን። አመሰግናለሁ ቆንጂት ለዘገባው። ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
የያዝነው የአውሮፓውያኑ 2017 ዓ.ም አንዱ ከሌላው ተከታትለው በደረሱ እጅግ በከፉ የሰብአዊ ቀውሶችና የተፈጥሮ አደጋዎች የተሞላ ዓመት ነው። አለማችንም አጣዳፊ ምላሽ በሚሹ እጅግ አሳሳቢ የሰብአዊ ቀውስ ተወጣ ያለችበትን ሁኔታ ነው እያስተዋልን ያለነው ሲሉ የዩናይት ስቴትሱ የልማትና ዓለም አቀፍ ተራድኦ ፕሮግራም USAID ዲሬክተር ማርክ ግሪን በቅርቡ የዩናይት ስቴትስን የሰብአዊ እርዳታ ፕሮግራምና የተፈጥሮ አደጋ ያስከተላቸውን ጉዳቶች ለመታደግ በመታደርጋቸው ጥረቶች ላይ ባተኮረ ጉባኤ የተናገሩትን በማስታወስ ይንደረድራል። የዕለቱ ርዕስ አንቀጽ ዩናይትድ ስቴትስ በሰብአዊ እርዳታ በዓለም ቀዳሚዋ አገር ናት። በያዝነው ዓመት እንደሌላው ጊዜ ሁሉ በረድኤት ስራችን ከፍ ባለ ጥረት ለመቀጠል ተዘጋጅተናል ነው ያሉት ዳይሬክተሩ። ሰሞኑ የተለያዩ የሰሜን አሜሪካና የካሪቢያን አገሮች በተከታታይ የደረሱና እጅግ ከፍተኛ የጎርፍ መጥለቅለቅ ያስከተሉ 3 ሄሪኬኖች ካመጡት ጉዳት ለመውጣትና ለማገገም በመንገታገት ላይ ናቸው። ጎረቤት ሜክሲኮ 2 ከፍተኛ ርዕደ መሬቶች ያደረሱትን ጉዳት ለመቋቋም ታላቅ ጥረት ይዛለች። ዩኤስኤአይዲ ባለፈው ወር የዩናይትድ ስቴትስን የተፈጥሮ አደጋ መከላከያና መቋቋሚያ ዓለም አቀፍ ፕሮግራም የሚያስተባብሩ ፈጥኖ ደራሽ ቡድኖችን ወደ ሜክሲኮና ወደ ካሪቢያን መላኩን ያተተው ርዕሰ አንቀጽ በሌሎች የዓለም አካባቢዎች ደግሞ እጅግ የበረታ ድርቅና መራቆት እንዲሁም ጠቢያን ማዘዙ ግጭቶች ሌላ የበረታ አደጋ መደቀናቸውን ይዘረዝራል። ርዕሰ አንቀጹ አያይዞም ደቡብ ሱዳን፣ ናይጄሪያ፣ ሶማሊያና የመን 4ቱም ሀገሮች በያዝነው ዓመት የረሃብና የቸነፈር አደጋ ከፊታቸው ተደቅኗል፣ ቁጥሩ ከ20 ሚሊዮን በላይ የሚሆን ሕዝብም ለከፋ ረሃብ ሊጋለጥ ይችላል ብሏል። በዚሁም መነሻ የዓለም አቀፉ ፕሮግራም ዲሬክተር ማርክ ግሪን ባለፈው መስከረም 16 2017 ዓመተ ምህረት ይፋ ያደረጉትን የ575 ሚሊዮን ዶላር ተጨማሪ እርዳታ ተከትሎ ዩናይትድ ስቴትስ ለነኚህ 4 ሀገሮች ብቻ የምትለግሰውን አጠቃላይ የሰብአዊ እርዳታ መጠን ወደ 2.5 ቢሊዮን ዶላር ማድረሱን አመልክተዋል። በደቡባዊ እስያ በመቶ ሺዎች የሚቆጠሩ ሮሂንጋ በመባል የሚታወቁ የእስልምና እምነት ተከታዮች በትውልድ አገራቸው በርማ የሚቃጣባቸውን የኃይለ ጥቃት በመሸሽ መጠለያ ፍለጋ ወደ ጎረቤት ባንግላዴሽ መሰደዳቸውን የዘረዘረው የዕለቱ ርዕሰ አንቀጽ እንዲህ ቁጥሩ እጅግ የበዛ ድንገት የደረሰ ስደተኛ ለማስተናገድ በቂ አቅም የሌላት በመሆኑ ዩናይትድ ስቴትስ በስደት ከዚያ ለደረሱትም ሆነ በሀገር ውስጥ ተፈናቅለው ለሚገኙት ሕዝቦች መርጃ የሚውል የ32 ሚሊዮን ዶላር የሰብአዊ እርዳታ በቅርቡ ይፋ ማድረጓን አስታውሷል። አሜሪካ ምንጊዜም የዓለማችን ቀዳሚዋ የሰብአዊ እርዳታ ለጋሽ አገር እንደሆነች እንደምትቀጥል ግልጽ ማድረግ ይፈልጋለሁ አሉ ዳይሬክተሩ። የመሬት መንቀጥቀጥ ይሁን ድርቅ፣ ጦርነት ይሁን ሌላ የተፈጥሮ አደጋ ጉዳት የደረሰባቸው ሕዝቦች ደራሽ አጋዥ በሚሹበት ቅጽበት ከጎናቸው ለመቆም በጸና እምነቷም ትገፋለች። አሜሪካዊ የሚያደርገን ማንነታችን ነውና ሲሉ የዩኤስኤአይዲው ዳይሬክተር ግሪን የተናገሩትን ጠቅሶ የዕለቱ ርዕሰ አንቀጽ ሀተታውን ደምድሟል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር።
ክቡራትና ክቡራን አድማጮች፣ እስቲ በኢሜይል ከላካችሁልን አስተያየቶቻችሁ ደግሞ አንድ ሁለቱን እናሰማችሁ። የዛሬ መልእክቶቻችሁ ቅኝትም ያለባቸው ናቸው። በግጥም በስንኝ የተጻፉ ጭምር ናቸው የደረሱን፣ እናሰማችኋለን። ከትናንት በስቲያ እሁድ እረቻ ተከብሯል። ሰላም ቪኦኤዎች እንደምን ሰነበታችሁ ይላሉ ከብራስልስ በላይነህ ያሬድ በላይነህ። ለእረቻ በዓል ሰላምን በመመኘት የቋጠርኳት ስንኝ ነች እነሆ ብለዋል። እግዜሩ ከሰማይ ጠል አዝንቦላቸው የምስጋናን ፍሬ ለምለሙ ከጃቸው ይዘው በደስታ ወጥተው ይዘምሩ። አማን እንዳደረ አማን ይዋል ምድሩ። መመራረቅ እንጂ የምስጋና መባ፣ እርጥብ ቅጠል እንጂ ቄጠማ ዘንባባ። ከእሬቻው መንደር ሌላ ጦሳ ይግባ፣ አመፅ ምድሩን ይልቀቅ ይራቅ የአመፅ ዜማ። ቀኑን አማን ያርገው ዋቃ ገለቶማ። ፍቅር ምድሩን ሞልቶ ቸር እንዲያድር ሀገር፣ በአባቶች ምርቃት ዘመን ለመሻገር። እንስሳ አዝርዕቱ በዝተው እንዲረቡ፣ ወጣቶች ሳይሰጉ ወጥተው እንዲገቡ። ወንዝና ጅረቱ ምድሯን እንዲያጠጣ፣ ሁሉም የሚያርፍበት ዘመን እንዲመጣ። በምርቃቱ ልክ እንደግ ተባብረን፣ ሰላም ይሁን እንበል በአንድ ልብ ዘምረን። ለእሬቻ ፈጥነው ማልደው የተሰለፉ፣ የምድሩን ፍሬ አፍሰው እርጥብ የታቀፉ፣ እንዳመሰገኑ አምረው እንዳበቡ፣ አምላክ ጠብቋቸው ተመራርቀው ይግቡ። ያሬድ በላይነህ ለእሬቻ በዓል።
አንድ ሌላ በኢሜል ሌላ የተላከ እንድገም ባለን ሰዓት የቪኦኤ ጋዜጠኞች የአቶ በቀለ ነጋን ቃለ መጠይቅ ስሰማ እጅጉን በማዘን ይህን ጻፍኩላችሁ ብለዋል መሰረት ተሰማ። ከደብረ ብርሃን ቃለ መጠይቃቸውን ስሰማ አዛውንት የነበረው አባቴ በአይነ ሕሊና የመጣ በዚህ እድሜያቸው ልጆቻቸው በሚሆኑ ጎረምሶች ሲደበደቡ ኢትዮጵያዊ የሆነን ሰው ሁሉ የሚያሳዝንና የሚያስቆጭ ነው። አቶ በቀለ የብዙ ሚሊዮን ኢትዮጵያውያንን አባት ይወክላሉ ብለዋል። ጊዜ ስለሌለን ነው እንጂ ረዘም አድርገው ነበር የጻፉ።
በነገው ምሽት ደግሞ ጊዜ ካለን ቀሪውን እናሰማችኋለን። ሌሎች ማስተያየቶች አሉን። ክቡራትና ክቡራን፣ ዝግጅታችን ተጠናቀቀ። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦች ስም የምንሰናበታችሁ ሰሎሞን አባተና
ቆንጂት ታየነን አብራችሁን ስላመሻችሁ እናመሰግናለን። ወደ ትግርኛ ዝግጅት ይሆናል የምንሸጋገረው። በእኛ በኩል ነገ እንገናኛለን። በደህና ደሩ።